voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ ሐሙስ ህዳር 23 2008 ዓመተ ምህረት ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች።
Our farmers and pastoralists contribute more than 30 days of voluntary labor in a year.
አርሶ አደሮቻችንና አርብቶ አደሮቻችን አጥር በማጠር ውሃ በማቆር የደለል ጥበቃ በማድረግ የአየር ብክለት ለመቀነስ ይቻል ዘንድ ከዓመት ከ30 ቀናት በላይ የበጎ ፈቃድ ሥራዎችን ያከናውናሉ። ከብክለት ነፃ የሆነ የመብራት ኃይል ምንጮችን እናመነጫለን። ለአየር ንብረት ለውጥ ዝግጁነታችንንም አጠናክረናል።
የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ፓሪስ ላይ በዓለም የአየር ንብረት ጉዳይ ላይ እየመከሩ ላሉ የዓለም መሪዎችና ተደራዳሪዎች ካደረጉት ንግግር የተቀነጨበ ነው የሰማችሁት። ዘገባ አለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ክቡራትና ክቡራን አድማጮች፣ አሁን የሰዓቱ ዋና ዋና የዓለም ዜና ይሰማል። አዳነች ፍሳዬ።
የብሪታንያ የጦር አይሮፕላኖች ሶሪያ ውስጥ የአየር ድብደባ ጀምረዋል። ድብደባውን የጀመሩት የብሪታንያ የምክር ቤት አባላት እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን ለማሸነፍ እንዲቻል የሀገሪቱ ስትራቴጂ እንዲሰፋ ዴቪድ ካምሮን ያቀረቡትን ሀሳብ ካጸደቀ በኋላ ነው። የሮያል አየር ኃይል ቶርኔዶ ተዋጊ ጀት አይሮፕላኖች ቆጵሮስ ከሚገኘው የብሪታንያ የአየር ሰፈር ተነስተው ሶሪያ ያሉትን ኢላማዎች ከመቱ በኋላ በሰላም ወደ ሰፈራቸው እንደተመለሱ የብሪታንያ የመከላከያ ባለሥልጣኖች ዛሬ ተናግረዋል። የአየር ድብደባው ኢላማ ያደረገው እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን የሚቆጣጠራቸው የነዳጅ ዘይት መስኮችን እንደሆነ የብሪታንያ የመከላከያ ሚኒስቴር በትዊተር ገልጿል። ስለ ድብደባው ውጤት ግን የተናገረው ነገር የለም። ዩናይትድ ስቴትስ ውስጥ እስላማዊ መንግስት ነኝ የሚለውን ቡድን የሚደግፉት ሰዎች ምን አይነት እንደሆኑ ለማወቅ የተደረገው አዲስ ጥናት መካከለኛ ዕድሜያቸው 26 ዓመት፣ 86 ከመቶ ወንዶች፣ ፕሮፓጋንዳውን ለማግኘትና ለማስፋፋት በአብዛኛው ትዊተርና ሌላ የማህበረሰባዊ ሚዲያ የሚጠቀሙ ከመሆናቸው ሌላ ብዙም የሚታወቅ ነገር እንደሌለ ይገልጻል። አይሲስ ኢን አሜሪካ From Retweeter to Raqqa, ISIS በአሜሪካ ከትዊተር ልውውጥ እስከ ራካ በሚል ርዕስ የወጣው ጥናት የጆርጅ ዋሽንግተን ዩኒቨርሲቲ ፕሮግራም ሲሆን አሜሪካ ውስጥ ስላሉት የሱኒ እስላም የሆነውን ጽንፈኛ ቡድን ስለሚደግፉት አነስተኛ ቁጥር ስላላቸው ሆኖም ፈጣን ተግባር ስለሚያከናውኑት አሜሪካውያን ወይም ደግሞ በአሜሪካ ስለሚኖሩት ግለሰቦች ግንዛቤ ለማግኘት ነው። ጥናቱን ያካሄዱት ሰዎች ለስድስት ወራት ያህል የፍርድ ቤት ሰነዶችን፣ የማህበራዊ ሚዲያ ጽሑፎችን፣ የዩናይትድ ስቴትስ ባለሥልጣኖች መግለጫዎችን ሲመረምሩ የቆዩ ቢሆንም የጽንፈኛ ቡድን ደጋፊ አሜሪካዊን ለይተው ለማወቅ እንደተቸገሩ አስገንዝበዋል። እዚህ ዩናይትድ ስቴትስ ውስጥ ከአይሲስ ጋር የተሳሰሩ ተግባሮች የሚፈጽሙት ሰዎች በዘር፣ በመደብ፣ በትምህርትና በቤተሰብ የጀርባ ታሪክ እንደሚለያዩ ዘገባው ጠቁሟል። ዓላማቸውም የተለያየ እንደሆነ ዘገባው አክሎ ገልጿል። የፑንትላንድ እና የጋልሙዱክ አስተዳደሮች መሪዎች የሰላም ስምምነት በተፈራረሙ ማግስት በማዕከላዊ ሶማሊያ ውጊያ እንዳገረሸ ዛሬ ተዘግቧል። ሙዱክ በተባለው የማዕከላዊ ሶማሊያ ክልል ከምትገኘው ጋልካዩ ከተማ የአሜሪካ ድምፅ ሬዲዮ ዘጋቢ ባስተላለፈው ዘገባ መሰረት ዛሬ ማለዳ በከባድ መሳሪያ ተኩስ የተጀመረው ውጊያ ቀጥሎ ሁለቱም ወገኖች ሞርታሮችን እየተጠቀሙ ነው። የሕክምና ባለሥልጣኖች በገለጹት መሰረት ቢያንስ 10 ሰዎች ሲሞቱ ከ30 በላይ ጉዳት ደርሶባቸዋል። ጋልካዩ የተከፋፈለው ሙዱክ ክልል ክፍለ ሀገራዊ መዲና ነች። ሰሜኑ ክፍል በፑንትላንድ ክልል ቁጥጥር ስር ሲሆን፣ ደቡብ ክፍል ደግሞ በጋልሙዱክ ክልል ስር ይገኛል። በጋልካዩ ከተማ ባለው ሁለቱም ይገባናል በሚሉት መሬት ምክንያት ውጥረት ሰፍኖ ቆይቷል።
አመሰግናለሁ አዳነች ለዜናው። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ የዓለም ዜናዎች ጋር እንመለሳለን። ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ወደ ከባቢ አየር የሚለቀቀውን የበካይ ካርበን መጠን ለመቀነስ የሚያስችሉ እርምጃዎችን ለመውሰድ የዓለም መሪዎች ያሳዩትን ቁርጠኝነት ከጅምሩ ያመላከተው የፓሪሱ የአየር ንብረት ጉባኤ ሦስተኛ ቀኑን ትናንት ምሽት ላይ አጠናቀቀ። 200 የሚጠጉ ሀገሮች ልዑካን በተገኙበት ጉባኤ የከባቢ አየር ግለትን ለመቀነስ ጠበቅ ያለ ምክክር ተይዟል። የፈተናውን አሳሳቢነት አስመልክቶ የተናገሩት የዩናይትድ ስቴትሱ ፕሬዚደንት ባራክ ኦባማ ጉባኤውን ተሰናድተው ከመሄዳቸው ቀደም ሲል በሰጡት አስተያየት የአየር ንብረት ለውጥ የዓለማችን የምጣኔ ሀብትና የጸጥታ አደጋ ነው ብለዋል። የአሜሪካ ድምፁ ዘጋቢ ሉዊስ ራሜሬዝ በአፍሪካ የተፈጥሮ አካባቢ ይዞታ ዙሪያ በተነጣጠሩ ውይይቶች የተሞላውን የከትናንት በስቲያና የትናንትናን የጉባኤው ውሎ ተከታትሎ ያጠናቀረው ዘገባ አሉላ ከበደ ይዞታል።
ለዓመታት የቻድ ሐይቅ የውሃ ከፍታ በቀጥታ አነጋገርም የያዘው የውሃ መጠን እጅግ በሚያስደነግጥ ፍጥነት እያሽቆለቆለ ነው። ከቅርብ ጊዜያት ወዲህ ደግሞ ይህ ማሽቆልቆል ሌላ የከፋ ፈተና፣ እጅግ የበረታም ጠላት ገጥሞታል፤ የጽንፈኛው እስላማዊ ቡድን ቦኮ ሐራም ሚሊሻዎች የደቀኑት የሽብር አደጋ። 12 ቀናት በሚዘልቀውና ከፓሪስ ከተማ ወጣ ብሎ በሚገኝ ስፍራ እየተካሄደ ባለው የአየር ንብረት ለውጥ ላይ ያተኮረ ዓለም አቀፍ ጉባኤ አረንጓዴ የኃይል ምንጮች የሚል ቅጽል ለተሰጣቸው ፕሮጀክቶች ማስፈጸሚያ የሚውል በብዙ ቢሊዮን ዶላር የተሰላ ገንዘብ ቃል ሲገባ፣ ኑሯቸውን በቻድ ሐይቅና አዋሳኝ አካባቢዎች ያደረጉ ብዙዎች ያለባቸውን ስቃይ ማቅለል ግድ ይላል ስትል ፈረንሳይ አስታውቃለች።
Nous savons qu'il y a là à la fois
We know they have an environmental crisis and
Boko Haram ከደቀነው የደህንነት ፈተና በተጨማሪ የገጠማቸው የአየር ንብረት ለውጥ ያስከተለው ቀውስ መኖሩን እናቃለን።
የአፍሪካ መሪዎችም በተመሳሳይ የቻድን ሐይቅ ከገጠመው ፈተና ለመታደግ የሚወሰደውን ተግባራዊ እርምጃ አስቸኳይነት በማሳሰብ ድምጻቸውን ለጉባኤው አሰምተዋል።
La profondeur du lac qui était de 5 mètres
ቀድሞ የአምስት ሜትሮች ጥልቀት የነበረው ሐይቅ ዛሬ ከአንድ እስከ 1.5 ሜትር ጥልቀት ብቻ ነው ያለው። በመሆኑም ፍጹም ውድመት ነው የደረሰው። የሰው ልጆችን አንዳች ሁነኛ እርምጃ እውን ማድረግ የሚጠይቅ የክፍለ ዘመኑ የከፋ ውድመት።
የቻዱ ፕሬዚዳንት ኢድሪስ ዴቢ ናቸው። የሰማችሁትም በአረብኛ ቋንቋ ከተናገሩት የተወሰደ ትርጉም ነው።
Our farmers and pastoralists contribute more than 30 days of voluntary labor in a year.
አርሶ አደሮቻችንና አርብቶ አደሮቻችን አጥር በማጠር ውሃ በማቆር የደለል ጥበቃ በማድረግ የአየር ብክለት ለመቀነስ ይቻል ዘንድ ከዓመት ከሰላሳ ቀናት በላይ የበጎ ፈቃድ ሥራዎችን ያከናውናሉ። ከብክለት ነፃ የሆነ የመብራት ኃይል ምንጮችን እናመነጫለን። ለአየር ንብረት ለውጥ ዝግጁነታችንንም አጠናክረናል።
በዘመናዊ የቀንድ ከብት እርባታ፣ ዘመናዊ የእርሻ ዘዴ አጠቃቀምና ብቃት ያለው ቴክኖሎጂም እንደሚጠቀሙ ጭምር ያለ ጥርጥርም የትክክለኛ ውጤት ጥረቶች ናቸው ያሉት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው። ታዲያ ይህ ጉባኤ ሲጠናቀቅ ለአፍሪካ መሪዎች ከቃላት ባሻገር አንዳች ተጨባጭ ስምምነት መደረስና ያንንም ይዞ መሄድ ይጠይቃል። ለጋሽ አገሮች የገንዘብ ድጋፍ ለመስጠት የሰጡትንም ቃል እንዲያከብሩ ነው መሪዎቹ ያስጠነቀቁት።
COP 21 is critical for all humanity because climate change
የተባበሩት መንግስታት ጉባኤ ለመላው የሰው ልጆች ደህንነት ወሳኝ ነው፣ ምክንያቱም የአየር ለውጥ የሚያስከትለው ጉዳት ደሃና ሀብታምን ወይንም ትልቅና ትንንሾቹን አገሮች እናም ሁሉንም የምድር ክፍሎች የሚያጠቃ ነውና። ይሁንና የሰሃራ በረሃን መስፋፋትና እየተሟጠጠ የመጣውን የቻድ ሐይቅ ይዞታ የመሰለ ለውጡ በአየር ንብረት ላይ እያደረሰ ያለውን ውድመት ቁልጭ አድርጎ የሚያሳይልም ያሉት የአፍሪቃ ህብረቷ ድላሚኒ ዙማ ናቸው። ጉባኤው ከሚደርስባቸው ስምምነቶች ከፊሉ እንኳን ቢሆኑ አስገዳጅ ህግ ማዕቀፍ ሊያካትቱ ይገባል ያሉት የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ናቸው። የዓለማችን ደህንነትና ጸጥታ በፍጥነት እየናረ የመጣውን የከባቢ አየር ግለት መቀነስ የሚያስችሉ ሁነኛ እርምጃዎች በቁርጠኝነት መውሰድ ግድ ይላሉ ብለው ያምናሉ።
This is an economic and security imperative.
ይህ አሁን ሆኖ ልንቀርፈው የሚገባ የምጣኔ ሀብትና የጸጥታ አደጋ ነው።
የፓሪሱ ጉባኤ የአየር ንብረት ለውጥና ጣጣዎቹን አስመልክቶ ሁነኛና ተጨባጭ እርምጃዎችን ለማስመዝገብ ካሁን ቀደም ከተደረጉ መሰል ጉባኤዎች ሁሉ ግዙፉ ነው። 130 ሰዎች የተገደሉበትና ከሁለተኛው የዓለም ጦርነት ወዲህ የመጀመሪያው ግዙፉ አደጋ መሆኑ ከተነገረለት ከፓሪሱ የአሸባሪዎች ጥቃት 3 ሳምንታት ባልሞላ ጊዜ ውስጥ የተካሄደው ጉባኤ የዓለማችንን ደህንነትና ጸጥታ የሚመለከቱ ጉዳዮች ያጠሉበትም ነው።
ወደ ተከታዩ ዘገባ እንለፍ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በአሁኑ ጊዜ የሀገሪቱ አንድነት ያለው አጠያያቂ ሁኔታ ላይ ነው ብሏል። እስካሁን ለተፈጠሩ ችግሮችና ወደፊትም ሊከተሉ ለሚችሉ አደጋዎች ተጠያቂው ፌዴራል ስርዓቱን እየናደ ነው ያለው መንግስት ነው ሲልም ከሷል። ኦሮሞዎችን የማሰር ዘመቻ ተጀምሯል የሚለው ኦፌኮ እንቅስቃሴው እንዲቆም በመጠየቅ ባለ 10 ነጥብ መግለጫ አውጥቷል። መለስካቸው አማሃ ተጨማሪ አለው።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ጋዜጣዊ መግለጫው ሰሞኑን በተለያዩ የኦሮሚያ አካባቢዎች የተፈጠረውን ሁኔታ አስመልክቶ እንዲሁም በአዲስ አበባ ማስተር ፕላንና በልማት ስም በኦሮሞ ሕዝብ ላይ እየተፈጸመ የሚገኘውን በደልና ፌዴራሊዝም የተሰኘውን አወቃቀር የመሸርሸር ሂደትን አስመልክቶ ነው ሲሉ ገልጸዋል። በጽሑፍ የተሰራጨው መግለጫ ርዕስም ማስተር ፕላኑን አንቀበልም፣ መሬታችን አጥንታችን ነው፣ አንነቀልም የሚለው የጽሑፉ መግለጫ ወረድ ብሎም 25 ዓመታት ወደ ኋላ ተመልሶ በሀገሪቱ የፌዴራል መንግሥት ሲቋቋም በኦሮሞ ሕዝብ ዘንድ አሳድሮት የነበረውን ተስፋ አስታውሶ ዛሬ ይህ ተስፋው በየጊዜው መንግሥት ወስዷቸዋል ባላቸው እርምጃዎች ተሸርሽሮ ዛሬ ላይ የመበታተን አደጋ ተጋርጧል፣ ለዚህም ተጠያቂው በሥልጣን ላይ ያለው መንግሥት ነው ይላል የፓርቲው ዋና ጸሐፊ አቶ በቀለ ነጋ።
በስልጣን ላይ ያለው መንግስት በክልሎች መካከል የነበረውን ወሰን በሕገ ወጥነት ሰብሮ በሕገ መንግስቱ ያልተሰጠውን መብት በጉልበት ቀምቶ እኔ አውቅላችኋለሁ አቅድላችኋለሁ በማለት መብቱን ሰላማዊና በሕጋዊ መንገድ የሚጠይቀውን ደሃ ሕዝብ ከራሱ አብራክ በተገኙ ደሆች እያስደበደበ እያሰረና እየገደለ ይገኛል። እንገላገለው ይሆን ብለን ያልነው ይህ ፍትሐዊነት በጥፍ የለካን ተስፋ ያደረግነው ሰላም ርቆን በቀያችን ተደበደብ፣ የተመኘነው እኩልነትም ህልም ሆነ፣ የአገሪቱ አንድነትም አጠያያቂ እየሆነ መጣ። እስካሁን ለተፈጠሩት ችግሮችና ወደፊትም ሊከሰቱ ለሚችሉ አደጋዎች ተጠያቂው ፌዴራል ስርዓቱን በመናድ ላይ ያለው በስልጣን ላይ ያለው መንግስት ነው።
መግለጫው እንደሚለው መንግስት በኦሮሞ ህዝብና ሀብት ላይ ከፍተኛ ጉዳት አድርሷል። ልጆቻችን ይላል መግለጫው፣ ልጆቻችን በየዓመቱ አይናችን እያየ ታድነው ሲገደሉ አልቅሰን ቀበርን። አርሶ አደሮቻችን ትናንት አርሰው ሰብስበው ከብደው በኖሩበት ቀዬ ተዋርደው ሌላው በማሳቸው ላይ የገነባውን ህንፃ ሲጠብቁ በአይናችን ተመለከትን እያለ ይዘረዝራል አቶ በቀለ ነጋ።
ባለፉት ዓመታት ደግሞ ፍንፍኔ አካባቢ የሚገኙ ወገኖቻችንን የተቀናጀ ማስተር ፕላን በማለት በተቀረው የኦሮሚያ አካባቢ ደግሞ ኢንቨስትመንት በተሰኘ ፈሊጥ ማፈናቀሉን ተያይዘውታል። በአሁኑ ሰዓት እየተነጋገርን እያለን በብዙ ሺዎች የሚቆጠሩ የኦሮሞ ተወላጆች በእስር ቤቶች ውስጥ ድብደባና ሰቆቋ እየተፈጸመባቸው ይገኛል። በነጆ 114፣ በአምቦ፣ በግንጪ፣ በወሊሶ፣ በመንዲ ከ1000 በላይ ንጹሐን በእስር ቤት ስቃያቸውን እያዩ ናቸው።
መግለጫው በማጠቃለያው ላይ በኦሮሞ ሕዝብ ላይ እየደረሰ ያለው በደልና ግፍ ካልቆመ የአገሪቱን ሰላምና አንድነት ስጋት ላይ ይጥላል ሲል ያሳስባል። ስለሆነም ይላል መግለጫው የኦሮሞ ፌዴራሊስት ኮንግሬስ ኃላፊነት እንደሚሰማው አካል ይህን ጉዳይ ለኢትዮጵያ ሕዝብና ለዓለም ሰላም ወዳድ ማህበረሰብ ማስታወቅ ግድ ሆኗል ይላል። በስልጣን ላይ ያለው መንግስት አገሪቱ ችግር ውስጥ እየገባች መሆኑን ተገንዝቦ ለሚከተሉት ጥያቄዎቻችን ምላሽ እንዲሰጠን እንጠይቃለን ሲል 10 ጥያቄዎችን ይደረድራል። ከእነዚህ መካከልም
ካለፉት ጥቂት ሳምንታት ጀምሮ ኦሮሞዎችን በማሰር ላይ እየተደረገ ያለው ዘመቻ በአስቸኳይ እንዲቆም፣ የታሰሩትም እንዲፈቱ፣ የፌዴራል መንግስትም ሆነ ሌላ የክልሎችን ወሰን ለመለወጥ የሚችል አካል ባለመኖሩ በኦሮሚያና ፍንፍኔ መካከል ያለው ድንበር በሽግግሩ ወቅት ክልሎች ወደ ተስማሙበት ስፍራ እንዲመለስ፣ ሕገ መንግስቱን በመጣስ ድንበሩን ተላልፎ የተከናወነ ግንባታ በሙሉ በኦሮሚያ ክልላዊ መንግስት አስተዳደር ስር እንዲሆን።
ወደኋላ መለስ ብሎ መግለጫው ሌሎች ጥያቄዎችን አክሏል።
ከማስተር ፕላን እንቅስቃሴ ጋር ተያይዞ ታስረው የነበሩ ተማሪዎች እንዲፈቱ፣ ከስራ የተባረሩ ሰራተኞች ወደ ስራቸው እንዲመለሱ፣ ለተጎዱና መስዋዕት ለሆኑ ሰዎች ቤተሰቦች ተገቢው ካሳ እንዲከፈላቸው፣ ህገ መንግስቱን የማንነት ክብራቸውን ለማስጠበቅ መስዋዕት የሆኑ ተማሪዎች አስከሬን ወጥቶ በክብር እንዲያርፍ እንዲደረግ፣ ግድያ የፈጸሙ አካላት ለፍርድ እንዲቀርቡ።
የኦሮሞ ፌዴራሊስት ኮንግረስ በመግለጫው መደምደሚያ ላይ መንግስት ለጥያቄዎቹ ተገቢውን ምላሽ ይሰጣል የሚል እምነት ያለው መሆኑን ይገልጽና በሚተኝነቱ የሚከተል ከሆነ ይላል። በቅርብ ጊዜ በሀገር ውስጥም ሆነ ከሀገር ውጭ አጠቃላይ ሰላማዊ ሰልፍና ማናቸውንም ሰላማዊ የትግል ስልት ተግባራዊ ለማድረግ እንደሚገደድ ያስጠነቅቃል። መንግስት በተደጋጋሚ እንደሚገልጸው በአዲስ አበባና በአካባቢዋ የሚገኙ የኦሮሚያ ከተሞች የተቀናጀ ማስተር ፕላን የኦሮሚያ ክልልን ስንዝር መሬት ወደ አዲስ አበባ የሚያስገባ አይደለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን። ወደ ተከታዩ ዘገባ እንለፍ። ኤርትራውያን ምንም እንኳ እስርና ሰቆቃ የሚፈጸምባቸው ለመሆኑ ማረጋገጫ ቢኖርም አንዳንድ የአውሮፓ ሀገሮች የጥገኝነት ማመልከቻቸውን ውድቅ እያደረጉ እያስገደዱ ፍልሰተኞቹን ወደ ሀገራቸው ይመልሳሉ ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል አስታውቋል። ሄንሪ ሪጅዌል ከለንደን ያደረሰን ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
ኤርትራውያን አውሮፓ ባህር ጠረፍ ከሚደርሱ ፍልሰተኞች ከሶሪያና አፍጋኒስታን ቀጥሎ ከፍተኛውን ቁጥር ይይዛሉ። ከእነዚህ ውስጥ አብዛኞቹ ደግሞ የሀገሪቱን አስገዳጅ የብሔራዊ ውትድርና አገልግሎት የሚሸሹ ወጣቶች መሆናቸውን የአምነስቲ ኢንተርናሽናሉ ስቴፈን ሲሞኖዊዝ ያስረዳሉ።
ችልድረን ፍሮም ዘ ኤጅስ ኦፍ 17 16 ኦር ፎርስድ ኢንቱ ኮንስክሪፕት
የ16ና የ17 ዓመት ልጆች በኃይል እየተገደዱ 18 ወራት ለሚዘልቀው ብሔራዊ ውትድርና አገልግሎት ይመለመላሉ። ለ10ና 15 ዓመታት በአገልግሎቱ የቆዩ ምልምሎችን አነጋግረናል። ከ20 ዓመታት በላይ ያገለገሉ ቤተሰቦች መኖራቸውንም ገልጸውልናል።
ይህን የሚስተር ሲማኖዊዝ አስተያየት በዚሁ ዓለም አቀፉ የሰብአዊ መብቶች ድርጅት የኤርትራ ጉዳይ አጥኚ ክሌር ቤስተን ያጠናክሩታል።
Nothing has changed much for many years in Eritrea, so there's still high levels of
ኤርትራ ውስጥ ባለፉት በርካታ ዓመታት ብዙም የተቀየረ ነገር የለም። ስለሆነም አሁንም ከፍተኛ የፖለቲካ ጭቆና አለ። በኤርትራ በአሁኑ ወቅት አንድም የፖለቲካ ተቃዋሚ ፓርቲ የለም። ነጻ ሚዲያ ወይም የሲቪል ማህበረሰብም የለም። ዛሬ አገሪቱ ውስጥ ምንም አይነት ክስ ሳይቀርብባቸው የታሰሩ በሺዎች የሚቆጠሩ ሰዎች አሉ።
የኤርትራውያኑ ፍልሰተኞች ቁጥር ከትላልቆቹ ሀገሮች ጋር ሊስተካከል የቻለበትን ምክንያትም ክሌር ቤስተን ያስረዳሉ።
ባለፈው በአውሮፓ የበጋ ወራት በሜዲትራኒያን ባህር የተከሰተው የፍልሰተኞች ቀውስ ምንም እንኳ ሀገሪቱ አነስተኛ ብትሆንም ባህሩን በማቋረጥ ከሶሪያና አፍጋኒስታን ቀጥላ ከፍተኛ ቁጥር ያላቸውን ስደተኞች ያስመዘገበችው ኤርትራ ናት። የኤርትራ ህዝብ ቁጥር አነስተኛ ነው። በአሁኑ ወቅት ደግሞ በአገሪቱ ውስጥ የሚካሄድ ጦርነት የለም። ያም ሆነ ግን የፍልሰተኞቹ ቁጥር ከፍተኛ ነው። ይህ የሚያመለክተው የሰብአዊ መብቶች ረገጣው ደረጃ ከፍተኛ መሆኑን፣ ኤርትራ ውስጥ ህይወት ለመምራት አስቸጋሪ እንደሆነ ነው። በዚህም ምክንያት ህዝቡ አደገኛውን ጉዞ በመምረጥ በሱዳንና በሊቢያ አድርጎ ሜዲትራኒያን በማቋረጥ የተሻለ ኑሮ ፍለጋ ወደ አውሮፓ ይሰደዳል።
አንድ የተባበሩት መንግስታት ድርጅት አጣሪ ኮሚሽን ከስድስት ወራት በፊት ያወጣው ሪፖርት ኤርትራን የገለጻት በዓለም ከፍተኛ ጭቆና ከሚፈጸምባቸው ሀገሮች አንዷ ናት ሲል ነው። የኤርትራ መንግሥት ግን በሪፖርቱ ላይ የቀረበውን ክስ ውድቅ አድርጓል። አምነስቲ በበኩሉ የውትድርና ምልመላው ካስገዳጅ ሥራ አይለይም፣ ለማምለጥ የሚሞክር ደግሞ በአስከፊ ሁኔታ ይታሰራል ብሏል። ሲማኖዊዝ ያብራሩታል።
If they are seen in court, they can be shot and killed, they can be arrested, they can be tortured. Many of them are locked up in cells.
ከታዩ ወይም ሲሸሹ ከተያዙ ሊተኮስባቸውና ሊገደሉ ይችላሉ። ሊታሰሩና ሰቆቃ ሊፈጸምባቸውም ይችላል። አብዛኛዎቹ ከመሬት በታች በተቆፈሩ እስር ቤቶች ወይም በብረት የዕቃ መጓጓዣ ኮንቴነሮች ውስጥ በቅጣት መልክ ለረጅም ጊዜ እንዲቆዩ ይደረጋል።
አምነስቲ ኢንተርናሽናል አሁን የሚለው ከስደት እየተገደዱ እንዲመለሱ የተደረጉ ኤርትራውያን ተመሳሳይ ቅጣት ሊደርስባቸው ይችላል ነው። ብሪታንያና ዴንማርክን ጨምሮ አንዳንዶቹ የአውሮፓ ሀገሮች የአብዛኞቹን ኤርትራውያን የጥገኝነት ማመልከቻ ውድቅ ማድረጋቸው የሰብአዊ መብቶች ተከራካሪውን ድርጅት አሳስቦታል። በኤርትራ በአሁን ወቅት በህጋዊ መንገድ ለሚመለሱ ፍልሰተኞች የሚያሰጋ ነገር የለም ሲል የብሪታንያ መንግሥት መመሪያውን የቀየረው ባለፈው ዓመት መጋቢት ላይ ነው። ይህ በእንዲህ እንዳለ የፈረንሳዩ ፕሬዚደንት ፍራንሷ ሆላንድ ባለፈው ወር ማልታ ላይ በተደረገው የአውሮፓ ኅብረትና አፍሪካ መሪዎች የፍልሰተኞች ጉባኤ ላይ ሲናገሩ የኤርትራን መንግሥት ልንጋፈጠው ይገባል ብለው ነበር።
Avec l'Érythrée, il faut mettre une pression maximale parce que ce qui s'y passe est extrêmement grave. Personne n'en parle.
ፕሬዝደንቱ ያሉት በኤርትራ ላይ ከፍተኛውን ተጽዕኖ ማድረግ አለብን ምክንያቱም በዚያች ሀገር ውስጥ እየተፈጸመ ያለው ነገር አሳሳቢ ደረጃ በመድረሱ ነው ብለዋል። ስለ ሁኔታው ማንም የሚናገር የለም። ኤርትራ የገዛ ዜጎቿን በማጣት ባዶ እየሆነች ነው ሲሉ ማስረድተዋል። ብሪታንያና ዴንማርክ ይህን አቋም ይወሰዱ እንጂ ታዲያ የኤርትራ ፍልሰተኞች በአዲሱ የአውሮፓ ህብረት የስደተኞች እቅድ መሰረት ከጀርመን እስከ ስፔን በመስፈር የመጀመሪያዎቹ ሆነዋል።
የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የምስራቅ አፍሪካ ጉብኝታቸውን አጠናቀው ወደ ቫቲካን ተመልሰዋል። በጉብኝቱ ወቅት የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል አብረዋቸው ተጉዘው ነበር። ጉብኝቱ እየተካሄደ ሳለ ለብፁዕ ካርዲናል አቡነ ብርሃነ ኢየሱስ ደውዬ ስለ ጉዟቸው፣ ስለ ዓለም አቀፍ ጉዳዮች፣ ስለ ኢትዮጵያና የጣሊያን ወረራ ዘመን፣ ስለ ሴቶችና ወጣቶች እንዲሁም ሌሎችም በርካታ ማኅበራዊና አስተዳደራዊ ጉዳዮችን አንስተን በስፋት ተወያይተናል። በሴቶች በጾታ ግንኙነቶችና በቤተ ክርስቲያኒቱ የሥነ ምግባር ጉዳይ ላይ የሚያተኩረው የውይይታችን ክፍል ቀጥሎ ይቀርባል። ብፁዕ አባታችን በተለይ የጋብቻን ሁኔታ አስመልክቶ በአንድ ወንድና በአንድ ሴት መካከል መፈጸም ያለበት እንደሆነ የሚጠቁም ጽንስ ማቋረጥን ወይም ውርጃን የሚመለከት እርግዝና መከላከያን የሚመለከትን ጉዳይ አስመልክቶ ካቶሊካዊት ቤተ ክርስቲያን ያላት አቋም ከረጅም ጊዜ ጀምሮ የሚታወቅ ነው። በእነዚህ ነገሮች ውስጥ አባ ፍራንሲስ ግን ሲደመጡ ከሚያደርጓቸውም ቅድም እንደገለጹልኝ አባታችን ሐዋርያዊ ጉዞዎች ትንሽ ለወጥ ያለ ለየት ያለ አካሄድ ና አመለካከት ያላቸው ይመስላል። በእነዚህ ጉዳዮች ላይ የተመሳሳይ ጾታ ግንኙነት ያላቸውን ሰዎች ያገኛሉ፣ ያናግራሉ፣ ይባርካሉ። ጽንስ ላቋረጡ ሴቶች ምሕረት የጸለዩበት አጋጣሚ ነበረ እና በእነዚህ ጉዳዮች ላይ የኢትዮጵያ ካቶሊካዊት ቤተ ክርስቲያን በአጠቃላይ በተለይ ደግሞ ብፁዕ አባታችን እርስዎ ምንድን ነው የሚሰማዎት በብፁዕ አቡነ ፍራንሲስ አቋም ላይ?
አቡነ ፍራንሲስ በዛ አቋም ላይ የቤተ ክርስቲያንን ትምህርት ወይም ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ለመቀየር ፈጽሞ አይጥሩም፣ ዓላማቸውም አይደለም። ነገር ግን የአመለካከት ሁኔታ አለ። የምህረት አመለካከት የሚሉት አለ። ለምሳሌ ይሄ በጽንስ ማስወረድ ጉዳይ እንደ ኃጢአት ትቆጥረዋለች ቤተ ክርስቲያን። ግን ደግሞ ያንን የፈጸመ ወይም ያስፈጸመ በእግዚአብሔር ፊት ቀርቦ ይቅርታ የሚጠይቅ ከሆነ መሐሪው እግዚአብሔር ነው። ኃጢአትን ይቅር የሚል እግዚአብሔር ነው። ስለዚህ ቀድመን እንዳንፈርድበት ነው። ለዛ ለሰው የይቅርታን መንፈስ ከእግዚአብሔር እንዲያገኝና ከእግዚአብሔር ጋር እንዲታረቅ ለማድረግ ሁኔታዎችን ማመቻቸት ነው እንጂ ውርጃን ለማጽደቅ አይደለም። ምክንያቱም እሱ ሰው ሕይወትን መግደል ስለሆነ ነው። ሰው ሰራሽ ለምሳሌ የወሊድ ቁጥጥር አለ። እሱም አከራካሪ እንግዲህ ቤተ ክርስቲያን እስካሁን ድረስ ትክክል አይደለም ብላ ትቃወማለች። ትክክለኛ ሁኔታ አራርቆ ለመውለድም ወይም ልጅም ለመውለድ መሃኖችም ለሆኑም ለምኑም ተፈጥሯዊ መንገድ አለ። በዛ መጠቀም ይቻላል። መወያየትም አለበት። ባልና ሚስት መወያየት መነጋገር አለባቸው። ሴት መጠቀሚያ ብቻ መሆን የለባትም። ወንዱም ቢሆን በዚህ ጉዳይ ውስጥ መግባት አለበት የሚል አለ እና ግን በጀርባው ደግሞ ትላልቅ ፋብሪካዎች እንዳሉ አንርሳ። በዚህ በወሊድ ቁጥጥር ዙሪያ ብዙዎች መድኃኒት ይሸጣሉ። አሁን ገጠር ውስጥ ብትሄድ ምናልባት በቀላሉ በየሱቁ በብየምትኖ የምታገኘው በየቦታው የሚበተነው ኮንዶም ምናምን ነው። ግን ህዝባችን ሞራል የለውም እንዴ አያስብም እንዴ የሚል የለም። ብቻ ያግኝና ገበያ ላይ ይሸጥ የሚል አመለካከት አለ። በሴቶችም ላይ በወንዶችም ላይ ቆይቶ የሚያመጣው ካንሰር ወይ ሌላ ነገር ህበት በሽታ ያመጣል ወይ ምርመራ ይደረግ ማለትም የለም። ዝም ብሎ ለጊዜያዊ ሁኔታ መጠቀም ብቻ መሆን የለበትም ነው ቤተክርስቲያን የምትለው እንጂ ቤተሰብ አይመጠን አትልም ቤተክርስቲያን። ቤተሰብ ተመጥኖ አንድ ቤተሰብ ልጆቹን በስነ ስርዓት የሚያሳድጋቸውን ብቻ እንዲወልድ ትመክራለች። ይህ ግን ዘዴው ነው ትንሽ ከቤተ ክርስቲያን ጋር ክርክር ያለው እና ይቺ ቤተ ክርስቲያን በዛ አቋሟ በቃ እንደዚህ ወግ አጥባቂ ናት፣ እንደዚህ ነው የድሮ ዘመን አስተሳሰብ ነው ምናምን የሚባል አለ፣ ብዙ ወቀሳ አለ። ግን ይሄንን እኔ እንደሚመስለኝ ጊዜ ነው የሚፈታው እና በአንዳንድ አካባቢዎች ሰምተህም ይሆናል አንተ በፊት ዝም ብሎ ሬዲዮ ምናምን እየተሰጠ ነበር ሴቶች መካን የሚደረጉት ወይም ወንድም የሚመክ ነው። ለምንድን ነው ነው ይሄ ቤተክርስቲያን የምትጠይቀው ጥያቄዎች አንዳንድ ዘር እንዳያድግ የሚፈለገው ለምንድን ነው የሚለውንም ሁሉ የምታነሳው ነው። እንደ ወንድ ብቻ ነው እንደ መወለድ ያለበት? ለምንድን ነው ሴቶችስ የማይወለዱት? አንዳንድ አካባቢ ሴት ልጅ እንዳትወለድም ሁሉ የሚደረግ አለ በአሁኑ በዘመን ሁሉ ሁኔታ እና ነገሩ ጠለቅ ያለ ነው። ብዙ ምርምር የሚያስፈልገው ይመስለኛል።
ይሄንንስ የተመጻጻይ ጾታ ግንኙነት ያላቸውን ሰዎች ብዙ ጊዜ ብዙ አካባቢዎች ጥቃትም ይደርስባቸዋል። መንግስታትም ሕግ አውጥተው በወንጀልነት ለመፈረጅ የሚፈልጉ አሉ። እንዴት ነው ቤተ ክርስቲያኒቱ እነዚህን አዝማሚያዎች የምታያቸው?
በአንደኛ ነገር ቅድም እንዳልኩት ነው፣ በቤተ ክርስቲያናችን ጋብቻ በአንድ ወንድና በአንድ ሴት መካከል ነው። እግዚአብሔር አልተሳሳተም። ወንድንም ሲሰራ ሴትንም ሲፈጥር እነሱ ሁለቱ ተባብረው ሕይወት እንዲሰጡ አድርጎ ነው እግዚአብሔር የፈጠረውና ይሄ የማይለወጥ ነው። ግን በአሁኑ ጊዜ የምንሰማው በተለይ በአውሮፓና በአሜሪካ እኛን እንኳን አይመለከተንም፣ እንደዚህ አይነት ተመሳሳይ ጾታዎች ተጋብተው ለመኖር እንደዚህ ያስባሉ እየተባለ ይነገራል። ኢትዮጵያ የሃይማኖት አባቶች በዚህ ጉዳይ ተሰብስበው ተነጋግረውበታል፣ አንድ አቋምም ወስደዋል። ምክንያቱም በአንዳንድ ቦታ ላይ የተባበሩት መንግስታት ጭምር ይሄንን ነገር ካልተቀበላችሁ የገንዘብ ድጋፍ እንዳታገኙ እናደርጋለን የሚል ሁሉ አቋም ወስደዋል። እኛ ያልነው እኛ ድሆችም ብንሆን ጥሪት አለን፣ ድሆችም ብንሆን ታሪክ ያለን ህዝብ ነን፣ ድሆችም ብንሆን ሃይማኖት ያለን ህዝብ ነን፣ ይህንን አንቀበልም፣ ገንዘባችሁ ይቅርብን ብለን ነው አቋም የወሰን ነው። እና ክቡር ፕሬዚደንቱ ፕሬዚደንት ኦባማን በመጡ ጊዜ ይህን ጉዳይ ያነሱት እንደሆነ ብለን በአፍሪካ ህብረት ጠብቀን ነበር። ሁሉ የሃይማኖት መሪዎች አላነሱትም። የኢትዮጵያ አቋም ግልጽ ነው። እና በዚህ ላይ እኛ እነዚህ ሰዎች ስደት ይደረግባቸው፣ ይገደሉ፣ ምን ይበሉ ለማለት አይደለም። ሰዎች ናቸው። ሰው ሊሳሳት ይችላል። በኃጢአቱ ተጸጽቶ ቢመለስ ደስ ይለናል። ለመምከር ነው እንጂ ለመግደል ወይም እነዚህን ለማስፈራራትም አይደለም። ግን የቤተ ክርስቲያን ወይም የሃይማኖት ህግ ስላልሆነ ነው።
ብፁዕ አባታችን፣ ሌላ በዚህ ውይይታችን ላይ ያነሱልኝ የቤተሰብ ጉዳይን አስመልክቶ የሴቶች ድምፅ ሊሰማ ይገባል፣ ውይይት ሊኖር ይገባል ብለውኝ ነበር እና በዚህ የሴቶች የውሳኔ ሰጭነትን አቅም ማጎልበት ላይ በብዙ ደረጃዎች ማለት ነው፣ ከመንግስታዊ ተሳትፎ ጀምሮ በቤተሰብ ደረጃ በጤናቸውም፣ በወሊድ ቁጥጥር፣ በሽታን በመከላከል፣ በቤተሰብ ምጣኔ፣ በመሳሰሉት ውስጥ ሴቶች ቦታ አላቸው፣ ሴቶች የሚሉት ሊደመጥ ይገባል፣ ሊከበር ይገባል የሚል እምነት አላት የካቶሊካዊት ቤተ ክርስቲያን?
በደንብ እንጂ በጣም በጣም በእውነቱ ያው እመቤታችን ቅድስት ድንግል ማርያም የጌታችን የመድኃኒታችን የክርስቶስ እናት ለእኛ ለሁላችን ትልቅ አራያ ናት። እንደ እሷ የከበረ የለም። እኛ የሰማይ ንግስት ብለን በልጇ ቀኝ የተቀመጠች የእኛ አማላጅ እናት ናት እና ሴቶች ክቡር ናቸው። እናቶቻችንም፣ እህቶቻችንም፣ ልጆቻችንም ሴቶች ክቡር ናቸው። ስለዚህ ሴት ልጅ ልትከበር ይገባል እና በማለት ቤተ ክርስቲያን እንዲያውም ለሴት ልጅ ለየት አድርጋ ትኩረት በመስጠት የትምህርት እድል እንዲያገኙ ከሚያደርጉ ቤተ ክርስቲያናት አንዷ ናት። አሁን ለምሳሌ አዲስ አበባ ላይ ብቻ 1-3 ትምህርት ቤቶች አሉ ለሴት ልጅ ብቻ ትምህርት የሚሰጡ 1-12 የሆኑ ትምህርት ቤቶች አሉ። በዚህ የሚያድጉ ሴቶች አንደኛ በራሳቸው የመተማመን ሁኔታ ይዘው ያድጋሉ። ሁለተኛ ደግሞ ወደ ከፍተኛ ትምህርት ወደ ዩኒቨርሲቲ ገብተው ለላቀ ትምህርት ይዘጋጃሉና ሴትን ሴት ስታስተምር ሴት ለሴት ልጅ አርአያ ስትሆን ትልቅ ምሳሌ ነው እና በእንዲህ አይነት ሁኔታ ቤተ ክርስቲያኒቷ ትግል እያደረገች
This program has come to you from the Voice of America, Washington.